ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አርማችን ክፍል 2 ፕሮግራማችን አሁን ይጀምራል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 6 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
መሆኑ አልቀረም ያከን በዘመናት ቅብብሎሽ ወጥቶ መውረድ ባደረጀው በነጻነት የህልውና ታሪክ የደም ቀለም በከተበው ሀገር ሲያድም ህዝብ ሲያልም ባንዲ አይሰምሩም ያውን ሐሳብ ለከርሞው አይሞላም እንደሚሆን ባቡ ፈጠ በቅገት ውስጥ እንደሚሆን አንፍራክቶ ደም አጥልቆ ነፍስ ነጥቆ አቋሙንን በፍርሃት ክርን ይያረከ በእታ አክርም ወንጂ በስቃይ ጫፍ ያስዋለ በልህቱን ያስማተ ቢሆንም ግን ግፍ መከራ ምንም ቢያይል ጨለማውን ቢበረታ ምድሩን ቢያለብስ ኩሲው ደልቶት አረሙጃው ፈልቶ ባፍታ ሀገር ቅስሙ አይሰበር የህዝብነት አቸናፊ ከናካቴው አይረታ ወርሃ የካቲት አልቅበት ኃይለ ሚካኤል ታምረኛ የሀገር ልህ መውጫ በሩ አግዱት ሞገደኛ ጠይም ደጋሽ ሰንጋ ፍረንጂ ላድዋ ሰርጉ እንዳስተኛ የግራዚያኒን ለከት የለሽ ጸረ ጥቁር የነጫፌት በቦምብ ሰዓት ባጋየበት 80 ዓመት የህዝብ ልጆች የግዜር ልጆች አምባገነን ስብ ሞራው ቢያነቡበት ጥቁሩን ጎልያድ በአደባባይ ሞት ወይም ደም ካጎራበት በዳዊት ኃይል የመብረቅ ምት ሙአይቱን በሸረፉት አራት አስርት የኢትዮጵያ ልጅ የወርቅ ስር ምንም ቢያጣ ምን ቢነጣ ሀገር አብሉ የእምነቱ ጌጥ ካንገቱ ላይ ባይሰለስል በአመፅ ሰደድ የአዲስ ትውልድ ሳት ለኩሰው ያነድ ይዟል የዝረኛን ተአቤው የካሃዴን ከትርጥሶ እናም ይሄው በአገር ቀየው ቅራኔዎች ሲበረቱ አቸንፎ እንዲወጣ ህዝብ በአመፃው ክንደ ብርቱ ትውልድ ነፍሱን ላልነፈጋት ረሃብ ጥሙን ሳይሰስታት ኤሎሄ ጠርዝ በስቃይ ጋት በደም ቱፍታ ለመረጋት ላልደላችው አገር በጎ ሰናይ ራእይ ለእልፍ አላፍ ፈክቶ ታየ ኮከበ ጽባህ በአዲስ ተስፋ ከጫፍ ጫፍ ያሳጡትን መብት ክብር የዳመጡትን ሰብአዊነት የነጠቁትን ባህር ድንበር የዘረፉትን አንጡራ ሀብት ኢትዮጵያዊነትን ያህል መበጸጋ ያስጨረገፉትን አዲስ ትውልድ የበተኑትን ዜጋ ወግ ያሳጡትን ክብር ማረግ የእናቶችን የምሬት ሳግ የእህቶችን መራርምባ ከጉንጭ ሊያደርቅ ዘረኛነትን የሚያቀልጥ ኢትዮጵያዊነትን የሚያጠልቅ የቆራጦች ትግል መዝሙር የዘመናት ጉል ዜማ በአዲስ ትውልድ ውብ ፍካሬ አድማስ ገምሶ ሲስተጋባ ፍጥረት ሰማ ከእንግዲህ የጎስቋሎች አንገት ያቅና በአገር ቀይ መልካ ምድር ጥላት ይግባው ብርቱ ሽብር የዘረኞች የባንዳዎች ጥምር ቅስሙ እንክት ይበል ይሰባበር ባንድ አድምን በአንድ ካለም ዴሞክራሲን ለኩልነት ካድረጀን እንደሌለ የሚሳነን እንደማይኖር የሚገታን አጥጥሮ ዓለም ያውቃል። የኢትዮጵያ ልጅ ኃያል ግብሩ ባድዋ ታይቷል ወደር አልባ ተአምሩ አክሱም ቆሟል የጆቹ ጥርብ ላሊበላ ምስክሩ። አው ድቅድቁን ሰሊም ሰንጥቀው ደማቅ ቀስቶች የብርሃን የነጋት ጨረር ሊሰርጽ ስርጓጉጡ ፈክቶ ይታይ በውጋጋን ያሰርጽ ጉድፍ ክምር የግፍ ክምር ተገላልጦ ጋር ሊታየን መሆኑ አልቀረም ያቀን ሁሉም የሚሰፈርበት በእውነት በፍትህ ሚዛን መጥባቱ አልቀረም ያዝምን። ሆኖም ግና የዚያኑ ያህል እውነታ ኢትዮጵያ የኛ ሀገር የኛ አድባር የኛ ዋልታ ንጻነትን ያህል እርካታ ሰላምን ያህል እርጋታ እንዳታገኝ የሚተጉ የሲኦል አቀመጥሎች በእኛ ኪሳራ አጥራፊዎች ልብ ያለው ልብ ይበለው ዛሬም ሲያተኙ እንዲያነጉ የርስ በርስ ተባልቶ የመጥፊያችንን ሴራ እየገመዱ ናም እንጠንቀቅ መጻዩን ዓለም የነገን ለማርቀቅ ተፍ ተፍ ይያልነ የዛሬን ግፈኛ ሳትጸበል ስናጠምቅ የትላንት ገዳዮች የትላንት ገራፊ የስጋ ሜዳ ጅብ ዜጋ ሻጭ ቀጣፊ የሰሜኑ ገንጣይ አዋዋይ ደላሎች ከሻቢያ ዙፋን ስር በተስፋ ሲባጎ የታሰሩ ዶሮች ከባዳን ገጥመው በሚፈጥሩት ሻጥር በርቀ ሰላም ስም በጥምረት ሽግግር ማርቀበተው መርዙን ዋጡ በግዴታ ለሚያሰሙት ጩኸት ጆሮዋን ንንፈግ ላፍታ የትላንቱ ትግል ዛሬ እንደዘለቀው በአንድነት ቆመን በልበቃ ካላል ነው የዛሬው በደል ግብ ለነገው ቀጣይ ነው።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ። ክፍል 6 መኢሶን የተበተነው በ1969 ዓመተ ምህረት ነው። እንደዛ ከሆነ ደግሞ በ1970 በነበረው ቀይ ሽብር አልተካፈለም። የመኢሶን ሰዎች የሚሉት ያንን ነው። ያለ ስማችን ስም ተሰጠን ይላሉ። በ1969 ዓመተ ምህረት ክረምት ላይ መኢሶን እንደ ድርጅት አልነበረም። አባላቱ ወይ ታስረዋል ወይ በመሰደድ ላይ ናቸው። ስለዚህ 1970 ዓ.ም ምረት ቀይ ሽብር ላይ ድርጅቱ አልነበረም ብቻ ሳይሆን ራሱም ሰለባ ነበር። እነሱ እንደ ድርጅት የነበሩት ከ1967 ዓመተ ምህረት አጋማሽ እስከ መጋቢት 1969 ዓመተ ምህረት የመጀመሪያው አሰሳ ነበር። ሁለተኛው አሰሳ ላይ አልነበሩም። እንግዲህ እስከዚያን ጊዜ የሞተውን የታፈነውንና የተገረፈውን ሰው ብዛት አጥራጊዎቹ ናቸው የሚያውቁት። በነስተያየት የደርግ ሽብር በዋነኛነት በሶስት ይከፈላል። ሙሉ 1967 ዓመተ ምህረትና 1968 ዓመተ ምህረት በባለስልጣናት፣ በዘማቾች፣ በገበሬዎች፣ በመምህራን፣ በሰራተኛውና በኢሃፓ ላይ ያነጣጠረ ግድያ ነው። ሙሉ 1969 ዓመተ ምህረት በዋነኝነት ኢሃፓን ለማጥፋት የተደረገ ዘመቻ ነው። በ1970 ዓመተ ምህረት ደግሞ ኢሃፓ ሊጠፋ ስላልቻለ ኢሃፓ የሚመስል ወጣት ላይ ያነጣጠረ የጅምላ ግድያ የተካሄደበትና የተሳካው ቀይ ሽብር ነበር። ስለዚህ የመይሶንን ተሳትፎ እዚያ ውስጥ ፈልገው ጥያቄው ለታሪክ ከሆነ ትክክል ነው። የሌሉበትን ዘመን እንደነበሩ አድርጎ መዘገብ አግባብነት የለውም፣ ማንንም አይጠቅምም። ግን ከደርግ ጋር ሆነን ሰው አልገደልንም ከሆነ ሌላ ጥያቄ ነው። በነገራችን ላይ ይሄ እኮ ለማንም አይጠቅምም። አሁን ይሄ ወሬ ነው? ከዚህ እስከዚህ ድረስ ብቻ ነው የገደልኩት ይባላል እንዴ? ነውር ነው። ለማንኛውም መይሶኖች ከደርግ ጋር ተጣልተው መወገዳቸው ለኢሃፓ ጥሩ ነበር ማለት ነው? የመይሶን መጥፋት ፓርቲያችንን አላስፈነደቀውም፣ ሌሎች አራት የደርግ አጋር ድርጅቶች ስለነበሩ ማለት ነው። ሂሳቡ ከአምስት ሲቀነስ አንድ ይሆናል አራት ነው። በአምስትና በአራት መካከል ልዩነት ቢኖርም ኢሃፓን ለማጥቃት ልዩነት አልነበረውም። ያም ሆኖ ከስነ ልቦና አንጻር የመይሶን መበታተን ለኛ ከፍተኛ ድል ነበር። ምክንያቱም ትጥቅን በመፍታት ደርግን አይዞ በርታ ማለት ፓርቲያችን ከመነሻው ስህተት ነው ይል ነበር። ስለዚህ የነሱ ውድቀት ለኢሃፓ አቋም ትክክለኛነት ማረጋገጫ ነበር። የነሱ ብቻ ሳይሆን በውስጣችን የተፈጠሩት ያንጃዎች አንዱ ጥያቄ ከደርግ ጋር አብሮ የመቆም ጉዳይ ስለነበር ስሜቱ ተመሳሳይ ነበር። ያማለያ የመይሶን መጥፋት የኢሃፓን ቤት ከጭንቀትና ከውጥረት አላዳነውም። መይሶኖች በአንድ ቀን የመሪዎቻቸው መታሰር ብቻ መዋቅራቸው ተሽመደመደ። ራሳቸውን ለመከላከል ቅድሚያ ዝግጅት ሳያደርጉ የቆዩት መሪዎችና ተከታዮቻቸው በሚያሳዝን ሁኔታ የደርግ ሰለባ ሆነዋል። የመይሶን አባላት ቁጥራቸው እዚህ ግባ የሚባል ባይሆንም ቁልፍ ሰዎቻቸው ምሁራን ነበሩ። የተገደሉትም በጣት የሚቆጠሩ ናቸው። ከ15 ቀን በኋላ ተገናኘን። የተቃጠርነው እኔ ቤት ነበር። የተለመደውን ምሳና ቡና ተገባብዘን ወደ ስራችን ገባን። እሱ እንደለመደው አልጋ ላይ፣ እኔም ደረቅ ወንበሬ ላይ። የድምፅ መቅረጫዬን ከፍቼ ጥያቄን ጀመርኩ። እስቲ ስለ ኢሃፓ የመሳሪያ ግብግብ ጉዳይ ንገረኝ። ለምንድን ነው ኢሃፓ ጥይት መተኮስ ያስፈለገው? የደርግ ሰዎች ኢሃፓ መግደል ስለጀመረ ነው እኛም መግደል የጀመርነው ይላሉ። ኢሃፓ በተለያዩ የደርግ ሰዎችና የአጋር ድርጅቶቻቸው አባላት ላይ ግድያ ፈጽሟል። ከቀይ ሽብር በኋላ በአዲስ አበባ ማዘጋጃ ቤት የሟቾቹ ስም ዝርዝር ተለጥፎ ነበር። በመላው ኢትዮጵያ 270 ናቸው። የአባን ጠመንጃ ማንሳት ከወቅቱ ሁኔታ ጋር ካላየኸው መልስ አታገኝለትም። የአባ የደርግ ቀንደኛ ደጋፊዎች ናቸው ስለተባለ ብቻ እርምጃ አይወስድም። ልውሰድ ቢልም የሚቻል አልነበረም። አንድ ሁለት ብለህ የምትቆጥራቸው በድርጅቱ ላይ ምንም ጉዳት ያላደረሱ ሰዎች እንደሞቱ ሰምቻለሁ። ያ ደግሞ ትልቅ ስህተት ነበር። በአጠቃላይ ግን የኢህአፓ ተኩስ ራስን ከመከላከል አንጻር ነው ሊወሰድ የሚገባው የሚል እምነት አለኝ። በዚያ ክፉ ዘመን ወጣቶች እየተሳደዱና እየተገደሉ መፈናፈኛ ሲያጡ፣ የሲቪክ ማህበር አባላት ሲታሰሩ ሲገደሉ፣ ኢህአፓ ደግሞ ለበቀልም ይሁን ግድያውን ለመቀነስ የተመረጡትን ገዳይና አስገዳዮች መግደሉ አሌ አይባልም። የገደለን መግደል ልክ ነበር ወደሚል ክርክር ውስጥ አልገባም። የትግል ስልቱ የተቀየረውና እየመረረ የሄደው መሄጃ ከማጣት ነው። መናገር ያስገድላል፣ መጻፍ ያስገድላል፣ ሰላማዊ ሰልፍ ማድረግ ያስገድላል፣ ሥራ ማስቆም ያስገድላል፣ ተቃዋሚ መሆን ያስገድላል። ያሰበ ያሳሰበ የሚል አዋጅ ስለነበር ማሰብም ያስገድላል። ያን ጊዜ ጥይትን በጥይት መመከት ያስፈልጋል በማለት የፓርቲው መሪዎች እንደ አንድ ተጨማሪ የትግል ስልት መረጡ። ከአብዮት ጥበቃዎች፣ ከደርግ አጋር ድርጅት አባላትና ከመርማሪዎች ጋር አንድ ሰፈር በሰላም ኖረናል። ወጣቶችን ከጀርባ ሆነው በማስገደልም ሆነ ራሳቸው በተግባር እስካልተሳተፉ ድረስ ኢህአፓ ዞር ብሎም አያያቸውም ነበር። እነሱም ሳይሸማቀቁ ኖረዋል። ለምሳሌ ኢህአፓ ሊገላቸው ሲሞክር ያመለጡ ወይም ቆስለው የዳኑ ሰዎች አሁንም አሉ። እነሱም ከደርግ በኋላ በቀይ ሽብር ተካፋይነት ተከሰው በርካታ ዓመት ታስረው ተፈተዋል። ይህ የሚያረጋግጥልህ ኢህአፓ የሚተኩስባቸው ሰዎች ምን አይነት እንደነበሩ ነው። የኢህአፓ ጥይት የረጅም ጊዜ ሳይሆን ጊዜያዊ ጥቅም አምጥቷል ብሎ የእናንተ አባል ሞግቶኛል። የመግደል አራራ የነበረባቸውን ሰዎች እንደ ልባቸው እያፏጩ ወዲያ ወዲህ እንዳይሉ ከማድረግ አንጻር ከሆነ ጊዜያዊ ጥቅም ነበር። የተወሰኑ ሰዎች ግድያውን በመፍራት አርፈው የተቀመጡ አሉ። ከዚያም በላይ የኢህአፓ ጥይት ለጊዜውም ቢሆን አባላት ከቦታ ቦታ እንዲንቀሳቀሱ ነጻነት ሰጥቷቸዋል። ለጥቂት ቤተሰቦች እንባም ምላሽ ሰጥቷል። ልጆቻቸውን ባያገኙም ኢህአፓ የልጄን ደም ተበቅሎልኛል የሚሉ ነበሩ፣ አሁንም አሉ። በአጠቃላይ ስናየው ግን ከዚህ ውጭ የኢህአፓ የከተማ የጠመንጃ ትግል የፈየደው ነገር አልነበረም ብዬ አምናለሁ። ኢህአፓም ያሰበው አልሆነለት። ማን ነው ቀድሞ የተኮሰው? ኢህአፓ መንግስቱ ኃይለ ማርያም ላይ ሙከራ ሲያደርግ ነው የተጀመረው? ተው እንጂ። በመንግስቱ ኃይለ ማርያም ላይ ሙከራ ከመደረጉ በፊት ደርግ ኢህአፓዎችን አይገድልም ነበር የምትለኝ? ቀልደኛ ነህ። ይሄ የማን ቀደመ ጥያቄ አሁንም ድረስ ይገርመኛል። ይቺ የኢትዮጵያ ሕዝብ አስታጥቁን አታስጨርሱን ብሎ ሰላማዊ ሰልፍ ሲወጣ ነው አብዮት ጥበቃዎችን ያስታጠቅ ነው የሚለው የነ መይሶን ተረት ተረት ነች። ይታይህ፣ የኢትዮጵያ ሕዝብ ልጆቼ እየገደሉኝ ስለሆነ አስታጥቁኝና ልፍጃቸው ብሎ ሰላማዊ ሰልፍ ሲወጣ፣ ኢህአፓ ቀድሞ መግደል ስለጀመረ ነው እኛም የገደል ነው የምትለው ደግሞ የደርግ ቅርሻት ናት። ኢህአፓ ጥይት መተኮስ የጀመረው በ1969 ዓመተ ምህረት በመስከረም ወር ነው። ደርግ ግን ፍጅት የጀመረው ከሁለት ዓመት በፊት ነበር። ከ1967 እስከ 1968 ዓመተ ምህረት መጨረሻ ድረስ የረሸናቸው የኢህአፓ አባላት ብቻ ቁጥር ስፍር የላቸውም። ደርግ ከ1967 ዓ.ም ጀምሮ ያለማቋረጥ መግደሉን የሚያሳይ መረጃ የለም ነው የምትለኝ ወይስ እንደ ጋዜጠኛ የምርመራ አይነት ጥያቄ እየጠየቀኝ ነው? አገር በሚያውቀው 1968 ዓ.ም የሚያዝያ ወር ሰላማዊ ሰልፍ በመላው ኢትዮጵያ ያለቁት ሰራተኞችና ወጣቶች ምን ያህል እንደሆኑ ቁጥራቸውን የሚያውቅ እስካሁን የለም። ቁጥሩ ባይታወቅም ግልጽ ግድያ ነበር። በዚያን ቀን ግድያው በአዲስ አበባ ብቻ ሳይሆን የፋብሪካና የሰፋፊ እርሻ ባልደባቸው ክፍለ ሀገሮችም ጭምር ነበር። በተጨማሪም በጎንደር በሐረርና በሲዳሞ በርካታ ግድያና የጅምላ ስርዓት ተካሂዷል። በ1968 ዓ.ም ተመረጠ የሥራ ማቆም አድማ በህቡ ተንቀሳቅሳቸዋል ተብለው የአቃቂ ላባደሮች ሌሎች ሰራተኞች በተገኙበት ነው የተረሸኑት። የዚያን ዕለት በመቶዎች የሚቆጠሩ የኢህአፓ ደጋፊዎችና አባላትም ታስረዋል። በዚሁ ወራት አካባቢ ኑራኤራ በተባለው አካባቢ በሰላማዊ መንገድ ስብሰባ ሲያካሂዱ የነበሩ ሰራተኞችን የደርግ ታጣቂዎች ድንገተኛ ከበባ አድርገው እዚያው ገለዋቸዋል። በ1967 እና 68 በዋነኛነት የኢህአፓ አባል ያደረጋቸውና ድጋፍ የነበረው በላባደሮች መካከል ነበር። ስለዚህ ሰራተኞች ተገደሉ ስለ ኢህአፓ አልነበሩም እንዳትለኝ። አመንክም አላመንክም የኢህአፓ መሪዎች ደጋፊዎችና የሰራተኛ ማህበራትና የመምህራን መሪዎች ፍጹም ህቡ የገቡት ከዚያ የ1968ቱ ፍጅትና ማሳደድ በኋላ ነበር። በሲዳሞ ክፍለ ሀገር የገበሬዎችን አመጽ የመራው ኢህአፓ ነው በሚል 170 መምህራን ዘማች ተማሪዎችንና ገበሬዎችን ደርግ የገደለው በ1968 ዓ.ም ተመረጠ መጀመሪያ ወራት ነው። የጥቂቶቹ ሞት ምክንያት ወረቀት በትነዋል በሚል ነበር። በሰላማዊ ትግል ውስጥ የነበሩትን 120 የኢህአፓ አባላትና ደጋፊዎች ጊቤ በረሃ ወስዶ የፈጃቸው በወቅቱ ሻለቃ የነበረው ጌታቸው ሽበሺ በ1968 ግንቦት ወር ውስጥ ነበር። ከበበው ገብረ ጻድቅ በጅማ የኢህአፓ ጸሐፊ ከሞቾቹ መሃል ነበር። ይኸው ሻለቃ በወልቂጤ ወሊሶ ናዝሬትና መሰል ከተሞች ውስጥ የኢህአፓ አባላት ናቸው ያላቸውን በመቶ የሚቆጠሩ የሰራተኛ ማህበራት መሪዎችን መምህራንንና ተማሪዎችን የገደለው በ1968 ዓ.ም ነበር። ኢህአፓ የመራቸው የ1968 ዓ.ም የከተማ ትግሎች በሙሉ ሰላማዊ ነበሩ። በዚህ ዓመት አብዛኛው ያለቁት ላባደሮች፣ ገበሬዎችና መምህራን ነበሩ። የመጨረሻውና ኢህአፓን ያስደነገጠውን የደርግ እርምጃ በ1968 ዓ.ም ክረምት በደርግና አጋር ድርጅቶቹ የታቀደው ኢህአፓን የማጥፋት ውሳኔና እቅድ ነበር። ኢህአፓ የወለታ መሳሪያን የዘረፈው፣ የቁጭራ ባንክን የዘረፈው፣ መንግስቱ ኃይለማርያም ላይ የግድያ ሙከራ ያካሄደው፣ ተደጋጋሚ የሥራ ማቆም አድማ ሙከራ ያስደረገው ኢህአፓን የማጥፋት አዋጅ በታወጀ ማግስት ጀምሮ ነበር። በርግጥ ኢህአፓ በምንም መንገድ ጥይትን በጥይት መመለስ አልነበረበትም ካልከኝ አቋምህን አከብራለሁ። ሌላ የትግል ስልት መንደፍ ነበረበት ካልክም ሊያስኬድ ይችላል። እኔም አልስማማው ኢህአፓ ቀድሞ ተኮሰ የሚለውን ነው። ኢህአፓ ቀድሞ ስለተኮሰ ነው ደርግ ግድያ የጀመረው የሚለው ለኔ እንቶ ፈንቶ ነው። ውሸት ሲደጋገም እውነት ስለሚመስል አንተም ያንኑ ያመንክ ይመስለኛል። የትኛው ሰው ነው ደርግና አጋሮቹ በ1967 እና 68 ሰው አልገደሉም ብሎ ማስረጃ የሚያቀርብ? ኢህአፓ በአባላቱ ግድያ እልህ ውስጥ የገባ በሚመስል ሁኔታ ነው የሰላማዊ ትግል የማይቻልበት ደረጃ ደርሰናል ብሎ ጥይትን በጥይት ለመመከት የተነሳው። በ1967 እና 68 አንድም መሳሪያ ሳያነሱ ያለቁ ዜጎችን ቤቱ ይቁጠራቸው። ገንዘብ ስላላቸው፣ መኪና ስላላቸው ወይም ቆንጆ ሚስት ስላላቸው ብቻ የተገደሉት መች ተቆጠሩ? ያንን ማስረጃ አሰባስበው የሚጽፈው ጠፍቶ ተረስቶ ቀረ። በያባ ልጆች ላይ የተፈጸመው ፍጅት እንደዚህ አይነቱን በግፍግፍ ያልተቆተን የንጹሃን ዜጎች ጉዳይ እንኳን አድበስብሶታል። አንድ ወነተኛ ትልቅ ፊልም ወይም ትልቅ መጽሐፍ ይወጣው ነበር። ያመመው ሰው ካልሆነ በስተቀር ማንም ሰው ደርግ ካልተኮሱበት አይተኩስም አይልም። ሌላውን ትተህ እንኳን የራሱን አጋር ድርጅት አባላት የመይሶንንና የወዝሊ ቁልፍ ሰዎችን እና የሌፊዳ ስርዓቱን ከማገዝ ውጭ ምን አደረጉት? አቡነ ቴዎፍሎስን፣ የፕሮቴስታንቱን ቄስ ጉዲናን፣ የሙስሊሞቹን ሼክ የፈጀው ስለተኮሱበት ይሆን? የራሱን የፕሮፓጋንዳ ኃላፊ ደራሲ በአሉ ግርማን የገደለው ከብዕር በስተቀር የትኛውን መትረየስ ተኮሶበት ነው? በእውነትስ ያ መጽሐፍ ያን የመሰለ ደራሲ የሚያስገድለው ነው? አብዴ ጉበኛንስ የትኛውን ጓንዴ ታጥቋኝቶት ነው ባልታወቁ ሰዎች ያስገደለው? ለማንኛውም በግሌ ማን ቀድሞ ተኮሰ ብዙ ትርጉም የለውም። ይሃባ ቀድሞ ተኮሰ እንበል። ደርግ ትውልድ መጨረስ ነበረበት? ሶስት እና አራት የአንድ እናት ልጆችን መግደል ነበረበት? ማለቂያ የሌላቸውን ነበረበት? መደርደር ይቻላል። የጠየቀኝ ጭፍጨፋውን ተመርኩዞ ታሪክ መተረክ ስላልሆነ ነበረበት የሚለውን እዚህ ላይ ልግታው። ከዚህም በላይ መናገርም አልፈልግም። በሁለታችንም መካከል ጸጥታ ነገሰ። ዝምታውን ለመስበር ከቤት ወጥተን እግራችንን አፍታተን ቡና ጠጣን። ማን ቀድሞ ተኮሰ የሚለው ጥያቄ ያበሳጨው መስሎኛል። ያም ሆኖ አንድ ጥያቄ ቀርታይ ነበር። ከተናደደ አይቀር የጭስ ብዬ በሶማሌ ወረራ ተራው የኢሃፓ አባላት አቋም ምን እንደነበር፣ የህዝቡ ምላሽስ ምን እንደነበር ጠየቅኩት። ደርግ ፈልጎ ባያመጣውም የሶማሌ ወረራ የመሃል አገሩን የውጥረት አቅጣጫ ለማዞር ሳይጠቅመው አልቀረም። ለእኛ ለተቃዋሚዎቹ ግን ያመጣው ጥቅም አልነበረም። የእኛም አባላት እንዲሁ የሶማሌን ወረራ በበጎ ጎኑ አላዩትም። በግሌ በወረራው የፈነደቀ አባል አላጋጠመኝም። ድርጅታችን ወረራውን በተመለከተ አቋሙን በፍጥነት አልገለጸም። አባላት በተደጋጋሚ የሶማሌን ወረራ በተመለከተ የድርጅቱን አቋም ለማወቅ ቀን ተቀን ይወተውቱ ነበር። ኢሃፓ ያለምንም ማመንታትና በወቅቱ የሶማሌን ወረራ በመቃወም ህዝቡ ድንበሩን ማስከበር እንዳለበት መግለጽ ነበረበት። በጣም ዘግይቶ ነው መግለጫውን ያወጣው። በሰዓቱ አቋሙን መግለጽ ፓርቲያችንን በምንም መልኩ የሚጎዳው ነገር አልነበረም ብዬ አሁንም አምናለሁ። አሁንም ድረስ ያለኝ እምነት አገር ከፓርቲ በላይ እንደሆነች ነው። እንደ ባህል ሆኖ ማርክሲስት ሌኒስት ፓርቲዎች በህዝብ ያልተመረጠ መንግስት የሰው አገር ቢወርም ሆነ በሌላ አገር ቢወረር የሁለት አምባገነን መንግስታት የህዝብን አቅጣጫ ለማስቀየር የሚያደርጉት ጦርነት ስለሆነ መደገፍ የለብንም የሚል ቀመር ነበራቸው። ኢሃፓም በዚያ እምነትና በነባራዊው የአገራችን ሁኔታ መካከል ጣብቂያ ውስጥ ገብቶ ስለነበር ነው አቋሙን በወቅቱ ሳያሳውቅ የዘገየው። ኢሃፓ በትክክለኛው ወቅት የሶማሌ መንግስት ወረራ ባለማውገዙ ደርጎቹና አጋሮቹ ስሙን ለማጥፋት ሳይመቻቸው አልቀረም። ኢሃፓ ከሶማሌ ጋር ሆኖ ወቅቶናል አይደል እንዴ ደርጎቹ የሚሉት? ኢሃፓ በፌርፌር ነው በኦጋዴን ነው በጎዴ ነው ወይስ በጅጅጋ ግንባር ከሶማሌ ጋር ተሰልፎ የኢትዮጵያን ሰራዊት ይወጋው? የሚገርም እኮ ነው። ያንን ቀልድ ተወውና የደርግ ባለስልጣናትና ደጋፊዎቻቸው በጻፉት አንዳንድ መጻሕፍት ኢሃፓ አባላቱን በመከላከያ መዋቅር ውስጥ በማስገባት አሻጥር ይሰራ ነበር የሚል ነገር አንብቤያለሁ። በደርግ ሰራዊት ውስጥ ስለነበረው የኢሃፓ መዋቅር እንኳን እኔ ሁሉም የበላዮቻችን የሚያውቁ አይመስለኝም። ቀይ ሽብርን ለማምለጥ ድምጻቸውን አጥፍተው ወታደርነት የተቀጠሩ ልጆች ነበሩ። ደርግ ደግሞ ይመረጃ ነበረው። ስለዚህ ጦር ውስጥ ያነፈነፈ ማንነታቸውን ለመለየት ይሞክር ነበር። ባጋጣሚ የተያዙትን የኢሃፓ ሰርጎ ገቦች ብሎ እንደረሸናቸው ሰምቻለሁ። እነዚህ ልጆች ግን አሻጥር ለመስራት ብለው ነው የገቡት የሚል እምነት የለኝም። ያባነታቸው ሳይታወቅ ወታደርነት ተቀጥረው በሶማሌ ጦርነት ደማቸውን ያፈሰሱ ብዙ ልጆች አሉ። በእኛ ሪጅን እንኳን 3-4 ልጆች አሁንም በሕይወት አሉ። እንደማንኛውም የኢትዮጵያ ወታደር የሶማሌን ወረራ መክተዋል። ከቀይ ሽብር አምልጠው ታጠቅ ጦር ሰፈር የገቡ በመቶዎች የሚቆጠሩ ልጆች ነበሩ። የተለያዩ የቀበሌና የከፍተኛ ሰዎች ካልወሰድናቸው ብለው ሲጠይቁ ሻምበል ሞገስ የሚባል መኮንን እኛው አስተምረን እንመልሳቸዋለን ብሎ ከሞት ታድጓቸዋል። ልጆቹም ወታደር ሆነው ቀርተዋል። አሁንም በርካቶቹ አሉ። ሻምበሉ ሳይፈልግ የተወሰዱበት ጥቂት ልጆች ናቸው። ያውም በደርግ ጽህፈት ቤትና በማዕከላዊ ስለተጠየቀ። ለማንኛውም በጦር ውስጥ ተመድቦ አሻጥር ይሰራ ነበር ስለተባለው የኢሃፓ መዋቅር አላውቅም። ወታደር የነበሩ ልጆችም አልነገሩኝም። ሶማሌ እንድታሸንፍ የተቻላችሁን አድርጉ የሚል መመሪያ ኢሃፓ አልሰጠንም። እንዲያ ቢባል በግሌ ኢሃፓን ትቼ የምወጣው ያን ጊዜ ነበር። ከውጭ ወራሪ ጎን መሳሪያ ይዞ አገርን የመውጋት ሰብዕና በግለሰብ ደረጃ ሊኖር ይችላል፣ እንደ ትውልድ ግን አልነበረም። ለማንኛውም ታሪክ ጸሐፊዎች አስፈላጊ ነው ብለው ካመኑበት ያጥኑት። በእኛም ሆነ በደርግና አጋሮቹ ሲነገር አያምርም። ከዚህ ላይ ልጠይቀው የምችለው ነገር ያለ አልመሰለኝም። ትንሣኤ የሚያውቀውንና የራሱን ስሜት ነግሮኛል። በል ሰዲ ሰዲ እንበል ስለው ዛሬስ አፉር አፉር ነው አብሽቀኸኛል ብሎ ተያይዘን ወጣን። ምዕራፍ 7 የኛዎቹ። ከሳምንት በኋላ ስንገናኝ ኢሃፓ በቀጥታም ይሁን በተዘዋዋሪ ከህብረተሰቡ ድጋፍ ያገኝ እንደነበር ቀደም ብሎ ጠቆም አድርጎኝ ስለነበር በዚያ ዙሪያ እንዲያጫውተኝ ጠየቅኩት። የውስጥ አርበኞቻችንና ቀኝ ክንዶቻችን ስለሚላቸው የህብረተሰብ ክፍሎች ይተርክልኝ ገባ። የውስጥ አርበኞች ከወጣት ማህበር ሌላ የተወሰኑ የህብረተሰብ አካላት የኢሃፓ ቀኝ ክንዶች ነበሩ። በተለይ እናቶችና ታዳጊ ህፃናት ዋናዎቹ ነበሩ። ከዚህም በላይ በመንግስት መዋቅሮች ውስጥ አሰርገን ያስገባናቸው ሰዎች የጀርባ አጥንቶቻችን ነበሩ። ሁሉም ቀበሌዎች ውስጥ የእኛን ሰዎች ማስገባት አለብን ተብሎ ከበላይ በተነገረን መሰረት ተልእኮውን ለመፈጸም በዘመቻ መልክ ነበር የገባንበት። በዚያ መሰረት በእያንዳንዱ የቀበሌ ጽህፈት ቤት ውስጥ አንድ ወይም ከዚያ በላይ የእኛ ሰዎች ሰርገው ገብተዋል። በዚያን ወቅት እኛ የማናውቀው ምንም አይነት የቀበሌ ሚስጥር አልነበረም። የውስጥ አርበኞቻችን ከፍተኛ ግልጋሎት ለድርጅታችን አበርክተዋል። ቀበሌ 18 አባሎቻችን ሰርገው እንዲገቡ ካደረግንባቸው አንዱ ነበር። የሌሎቹን ትተን የዚህኑ ቀበሌ ጉዳይ በምሳሌነት ልንገርህ። የእኛ አካባቢ መዋቅር ለተለያዩ ጉዳዮች የሚጠቀምባቸውን የቀበሌ ደብዳቤዎችና መታወቂያዎች የሚያገኘው ከዚሁ ቀበሌ ይመስለኛል። ለዋናው ፓርቲ ለተመሳሳይ ሥራ ያገለግል የነበረው ከቀበሌ 07 ውስጥ ሳይሆን አይቀርም። በቀበሌ 18 ጽህፈት ቤት ውስጥ ሰርገው ከገቡ ሁለት አባላት ጋር የምገናኘው በዋነኛነት እኔ ነበርኩ። የውስጥ አርበኞቻችን አንድ አብዮት ተበቃና የቀበሌው ምክትል ሊቀመንበር ነበሩ። ከመንግስት ለቀበሌው የሚተላለፍ የሚስተር ደብዳቤዎች ሲኖሩ ዋናውን ሐሳብ በቃል ይነግሩኛል ወይም መረጃውን በእጃቸው ገልብጠው ይሰጡኛል። ድርጅታችን የሚፈልጋቸውን የቀበሌ ማህተም የተደረገባቸውን ደብዳቤዎችና ሌሎች ሰነዶችንም ሲሰጡኝ ወደ በላይ አስተላልፋለሁ። የሰርጎ ገቦቹ ተልእኮ አደገኛ ነበር ማለት ነው? በጣም እንጂ። በዚያ አባሎቻችን የሚያጋልጥ ተግባር በቀላሉ የሚፈጸም የሚመስላቸው የበላይ አካላት ያለማቋረጥ የመታወቂያ ደብተር ጥያቄ ያቀርቡልን ነበር። ለነገሩ እነሱም ወደው አይደለም። የሚሰደደው ሰው ሲበዛ አማራጭ አልነበራቸውም። ምክትል ሊቀመንበሩ ካንዴም ሁለቴ ላለመስራት አንገራግሮብኝ ያውቃል። እርዳታ ያለመስጠት ፍላጎት ሳይሆን አሁንም አምጡ የሚባለው የመታወቂያ ጉዳይና አስቸኳይ ነው የሚባለው ጥፊያ ነበር። ምክትል ሊቀመንበሩ መስፍን ቀበሌ የሚሰራው በተወሰኑ የሳምንት ቀናት ብቻ ነበር። ስለዚህ ማህተም ሁልጊዜም በእጁ አይገባም። ከላይ ቶሎ ላኩልን ይባላል። መስፍን በተባለው ፍጥነት መታወቂያውን ወይም ደብዳቤውን ማድረስ ያቅተዋል። በመንግስት የሚፈለጉት ልጆች ደግሞ ደብዳቤውን ወይም መታወቂያውን በጉጉት ይጠብቃሉ። ይህ ሁሉ ከሌሎች ስራዎች ጋር ተደራርቦ ለኔም የውጥረት መንስኤ ነበር። ችግሩን ያቀደዳል በሚል አንድ ጊዜ የራስጌና የግርጌ ማህተም የተመታባቸው በርካታ ባዶ ወረቀቶች እኔ ጋር ተቀምጠው ነበር። የተወሰኑትን ወደ በላይ አካል አስተላልፊያቸው ነበር። ሆኖም ብዙ ሳይቆይ የቀበሌ ማህተም ስለተቀየረ እኔ ጋር ያስቀረባቸውን ልንጠቀምባቸው አልቻለም። አንተ የደብዳቤዎቹን ይዘት ወይም መታወቂያ ስለሚሰራላቸው ልጆች አታውቅም ነበር? መታወቂያም ሆነ ደብዳቤ በቀበሌ በኩል የሚሰራላቸውን ሰዎች በቀጥታና በአካል አላገኛቸውም። ለምን እንደሚፈልጉትም የማውቅበት መንገድ የለም፣ አሰራራችንም አይፈቅድም። ዝርዝሩን እኔ ማየት ስለሌለብኝ የምንቀባበለው በታሸገ ፖስታ ውስጥ ነው። ያም ሆኖ በደርግ ይፈለጉ ለነበሩ አባላት መታወቂያ የበላይ አካላት ወደ ክፍለ ሀገራት ሲሄዱ የመሸኛ ደብዳቤ በታይፕ ተመቶ ሲላክ ማህተም ማድረግ ሊሆን እንደሚችል እገምት ነበር። ይሄ መስፍን ያልከው ልጅ ምን አይነት ልጅ ነበር? መስፍኔማ ጀግና ነበር። የብዙዎችን ሕይወት የታደገ ራሱን ሊያጋልጥ በሚችልበት ሁኔታ ለሚሳደዱ ልጆችና ለበላይ አካላት የሚፈልገውን መታወቂያና ደብዳቤ ማህተም በማድረግ ችግራቸውን አቃሏል። በተቃራኒው ግን መስፍን በኢሃፓ ያልተዘመረለት ልጅ ነው። እስር ቤት ሆነንና ከተፈታንም በኋላ አባላት መስፍንን እንደ ፈሪ ቆጥሮት ነበር። ያን ስሰማ ደርግ የነበረበት ዘመን ስለሆነ ከመስፍን ጋር ሰርቻለሁ ፈሪ አይደለም ብዬ ልመሰክርለት ባለመቻሌ ውስጤ ነበር የሚቃጠለው። የመስፍን ደፋር አልነበረም ሐሜት መነሻ የሱን የውስጥ አርበኝነት ተሳትፎ ካለማወቅ ነበር። ልጁ ከውስጥ አርበኝነቱ በተጨማሪ የህዋስ መሰረታዊ ድርጅት አባል ነበር። እዚያ የሚያውቁት ልጆች ናቸው። በቀስቀሳ በወረቀት ብተናና በስብሰባ ላይ ለመገኘት አይፈልግም ይሉ የነበረው እሱ ግን በነበረበት ድርብ ኃላፊነት ጥንቃቄ ማድረግ ነበረበት። እንዲያውም ከነሱ ጋር መገናኘትም አልነበረበትም። የሚፈልጉትን የማያደርግላቸውም ለዚህ ነበር። በአንድ ወቅት ሁሉም የውስጥ አርበኞቻችን አስፈላጊ ነው ብለው እስካመኑ ድረስ ከሌሎች ኮሚቴዎች እንዲወጡ ተነግሯቸው ነበር። ሙሉ በሙሉ ግን ተግባራዊ አልተደረገም። እንዴት ሳይገደል ቀረ? መስፍኔ በጣም ጎበዝ ልጅ ነበር። ሚስጥሩ ሳይገልጽ ታስሮ ተፈቷል። በተራ የሴል ይሁን የቤዚክ አባልነት ሂሳብ ተለቋል። መስፍን በታሰረበት ወቅት ለኢሃፓ ያደረገው ንገዛ ለመርማሪዎች አልተናገረም። እንዲያ ቢያደርግ ኖሮ ከሞት አይተርፍም ነበር። እስከማቆ ድረስ የኔንም ስም በመርመራ ወቅት አልተከሰም። ቢናገር ኖሮ የታሰርኩት ማዕከላዊ ምርመራ ቢሆንም አስመጥተው ይጠይቁኝ ነበር። ከተፈታን በኋላ በህመም ምክንያት ያለድሚው ከዚህ ዓለም በሞት ተለየ። ነፍስን በገነት የኛ ጀግና። ሌላ አንድ ጨምርልኝ በእናት። ቀኝ ክንዶቻችን ሌሎች በመንግስት የማይጠረጠሩ የህብረተሰብ ክፍሎችም የኛ ቀኝ ክንዶች ነበሩ። ለምሳሌ እናቶች ወደር የሌለው አስተዋጽኦ ለድርጅታችን አበርክተዋል። እኔ ማውቀውና በቀጥታም ግንኙነት የነበረኝ ከትየተዋቡ ጋር ስለነበር ያስታወስኩትን ያህል ትንሽ ልንገርህ። የሌሎቹን ማንነትና ዝርዝሩን ስለማላውቅ ባውቅም ቅንጭብጫቢ እንዳይሆን ልትወው። ትዝ ይልህ እንደሆነ የቃለ መጠይቅህ የመጀመሪያ ቀን የነገርኩህ ሴት ናቸው። የወጣት ማህበር ሊቀመንበሩ ትንሣኤ ከየት ተመረቀ ሲላቸው ከጎጃም በቅኔ በዱጋ ያሉት። አዎ አዎ፣ ፎቶግራፋቸውንም አሳይተኛል። ብዙ ሰው እትዬ ተዋቡ ነው የሚላቸው። ቀጭንና ረዘም ያሉ የልጆች እናት ናቸው። የተዋወቅ ነው የቀበሌያችን የወጣት ማህበር አቋቁመን ማታ ማታ በነጻ ትምህርት ማስተማር በጀመርንበት ወቅት ነው። እትዬ በተፈጥሯቸው ከፍተኛ ንቃት ያላቸውና የሚያምኑበትን ለመናገር ወደ ኋላ የማይሉ ነበሩ። የ1966 አብዮትና ክስተት ከሳቸው ሰብእና ጋር የሚስማማ ይመስላል። በመንግስት መስሪያ ቤት ውስጥ የጽዳት ሰራተኛ ነበሩ። የ1968 መንግስት ለተወሰነ ጊዜ ፈቅዶት የነበረው የሰራተኞች የውይይት ክበብ ንቃታቸውንና ድፍረታቸውን በይበልጥ ያሳደገላቸው ይመስለኛል። ከትየተዋቡ ጋር ለመግባባትና ለመቀራረብ ብዙ ጊዜ አልፈጀብኝም። የሁለታችንም ቤት ብዙም አይራራቅም። ወደ ዋናው የቦሌ መንገድ ለመሄድ ከቤቴ ስወጣ አንዱ አማራጭ መንገዴ በሳቸው በር ላይ ስለሆነ ባንፈላለግም ሁል ጊዜ እንገናኛለን። በጥቂት ጊዜ ውስጥ በጣም ተቀራርበን ወዳጆች ሆንን። ቀስ በቀስ ጨዋታችን ወደ ፖለቲካ ተሸጋገረ። የድርጅታችንን ጋዜጦች አነብላቸዋለሁ። ጥያቄ ይጠይቁኛል፣ እመልሳለሁ። በተለይ በሴቶች ጉዳይ ላይ የሚያጠነጥን ርዕስ ያለው የኛን ጋዜጣ እና ተመሳሳይ ጽሑፎችን በመጀመሪያ የማነብላቸውና የምሰጠው ለሳቸው ነው። ወረቀቶቹ በመንግስት ህገወጥ ስለሚባሉ በጥንቃቄ እንዲይዙና የሚያምኑበት ሰዎች ለማንም እንዳያስተላልፉ በጥብቅ ስለነገርኳቸው የህቡ ስራን ገና በጠዋቱ ነው ያስለመድኳቸው። ጭራሽ ከገመትኩት በላይ የማነብላቸውን ወረቀት የሚቃጠልና የሚቀመጥ በሚል ለሁለት ይከፍሏቸው ነበር። በሳቸው ስሌት የንድፈ ሐሳብ ትንታኔ ያላቸው ወረቀቶች ሌሎች እንዲያነቧቸው መተላለፍ ስላለባቸው ይቀመጣሉ። ቀሪዎቹ ደግሞ የደርግን እስራትና ግድያዎችን የሚያጋልጡት እንደ ዜና የሚቆጠሩ ስለሆነ ተነበው መቃጠል አለባቸው። ሁለት ወር ባልሞላ ጊዜ ውስጥ እትዬ ተዋቡ የምሰጣቸውን የወረቀትና የጋዜጣ ብዛት እንድጨምርላቸው መጠየቅ ጀመሩ። መስሪያ ቤት ጓደኞች አሉኝ ማንበብ ይፈልጋሉ ሲሉኝ እየጨመርኩ ሰጣቸዋለሁ። ቆየት ብሎ የአንድ ቀበሌ የህዋስ አባላት ከሚፈልጉት ብዛት ጋር የሚቀራረብ የኛን ጋዜጣ መውሰድ ጀምረው ነበር። የድርጅቱ አባል ነበሩ ማለት ነው? እኔ አባል አላደረኳቸውም። አባል ስለመሆናቸውም ማረጋገጫ የለኝም። መስሪያ ቤታቸው የኛ ሰዎች ቀርበዋቸው ይሆናል። እዚያም አባል ይሁኑ አይሁኑ አላውቅም። እኔ ፈለኳቸው በእድሜም ከፍ ያሉ ስለሆኑ ሴትም ስለሆኑ በያፓነትም ስለማይጠረጠሩ በክፉ ቀንም ድርጅታችንን ያግዛሉ ከሚል ነበር። እንዲያውም ከሌሎች የኛ አባላት ጋር ግንኙነት እንዲኖራቸው በውስጤ በጭራሽ አልፈልግም ነበር። ምክንያቱም ግንኙነታቸው በሰፋ ቁጥር ሊጋለጡ ይችላሉ የሚል ፍርሃት ነበረኝ። ከኔ ጋር የነበራቸው ግንኙነት ልክ እንደ ያፓ ደጋፊ ነበር። ወራዊ መዋጮም ከሚያዋጡ ደጋፊዎቻችን አንዱ ነበሩ። ከሌሎች ዴሞክራት አጋሮቻችን ከምን ሰበስበው ብር ጋር ጨምሬ ወደ በላይ አካል አስተላልፍ ነበር። እትዬ ከማንኛውም አባል ባልተናነሰ ፍጹም ንቁ ተሳታፊ ነበሩ። በሰፈራችን ውስጥ የተወሰኑ እናቶችን የኢህአፓ ደጋፊና ተሳታፊ እንዳደረጉ ነግረውኛል። እኔም ማውቀው ግን አንደኛዋን ብቻ ነበር። የሰፈሬ ልጅ እናት ነበሩ። እትዬ ተዋቡ ለኔና ለኢህአፓ የዋሉት ውለታ እስከ መቼም አረሳውም። እቤቴ ለማስቀመጥ የማልችላቸውን ብዛት ያላቸው ጋዜጦች፣ ገንዘብና የመፈክር ጨርቆች በተለያየ ጊዜ አስቀምጠውልኛል። ከዚህም በላይ መጠለያ ለሚፈልጉ አባላት በተደጋጋሚ ቤታቸው መጠለያ በመስጠት አገልግለውናል። የሚገርም ነው። እስቲ እሳቸው ስለሰሩት ስራ አንድ ሁለት ምሳሌ ንገረኝ። በተለያየ ጊዜ የድርጅቱን ብር እንዳስቀምጥ እየተጠየቁ እቤቴ አስቀምጥ ነበር። አንድ ጊዜ መኖሪያ ቤታችን ቀለም ይቀባ ስለነበር ቤተሰብ እቃ ወዲህ ወዲያ ሲያደርጉ ብሩን ያገኙብኛል በሚል ፍራቻ ለእትዬ ተዋቡ አደራ ሰጠዋቸው። የበላይ አካላት ቆጥረው ስለማይሰጡኝ ቆጥሬም ስለማላስረክብ ምን ያህል ብር መሆኑን አላስታውስም። 20,000 ብር እንደማያንስ ገምታለሁ። ታዲያ አንድ ቀን ብሩን የበላይ አካል በአስቸኳይ ስለፈለገው ወዲያውኑ እንዳመጣ ተነገረኝ። ገንዘቡን በተባለው ሰዓት ውስጥ ማድረስ እንደማልችል ለልጁ ነገርኩት። ምክንያቱ ደግሞ እትዬ ከስራ እስኪመለሱ መጠበቅ ስለነበረብኝ ነው። ታዲያ ወደ ማታ ነው ላደርስልህ የምችለው አልኩት። የማምነው ሰው ቤት ማስቀመጥ ጥፋት ስላልመሰለኝ ነበር እውነቱን የነገርኩት። ይህን ጊዜ አበደ። ብሩ ስላለበት ቤት፣ ስለ ሴትየዋና ስለ ግንኙነታችንም ነግሬው ወረቀቶችም አስቀምጣለሁ ስለውማ ቀንዳ በቀለ። ያንተ ቢጤ አካባጅ ነው። በልበናት አትቀልድ፣ መጨረሻውን ንገረኝ። እኔ ብቻ አደራ የተሰጠኝን ገንዘብ ለደጋፊዎቻችን ይቅርና ለአባልም ቢሆን አደራ መስጠት ትልቅ ስህተት ነው በማለት እንደ ሕፃን ልጅ ተቆጣኝ። ሴትየዋን ሙሉ በሙሉ እንደማምናቸውና አስተማማኝ ስፍራ እንደሚያስቀምጡት ብነግረውም ሊቀበለኝ አልቻለም። ብሩንም እስከ ማታ መጠበቅ እንደማይችልና በምሳ ሰዓት አካባቢ እንዳመጣለት በማስጠንቀቂያ ይሁን በማሳሰቢያ መልክ ነግሮኝ ደህና ዋል ሳይለኝ ጥሎኝ ሄደ። እንደዛ ያጣደፈኝ በጣም ስለተናደደ ሊቀጣኝ ፈልጎ ነው የመሰለኝ። የኢህአፓ ዕቃ ይቆጣል እንዴ? ወሬኛ መፈተትህ ነው? የአባ ቤት አለቃ የለም። መስሪያ ቤት መሰለህ እንዴ? ከልጁ እንደተለየው አንድ ሀሳብ መጣልኝ። አንበሳውን ታናሽ ወንድሜን ቴዲን እትዬ ተዋቡ መስሪያ ቤት ላኩት። በጣም እንደምፈልጋቸውና ጊዜ ሳያጠፉ በአስቸኳይ እንዲመጡ እንዲነግራቸው ነበር። አንድ ሰዓት ባልሞላ ጊዜ ውስጥ እትዬ ፈቃድ እንኳ ሳይጠይቁ ከች አሉ። ሳገኛቸው በጣም ደንግጠዋል። እሳቸው የገመቱት ብሩ እሳቸው ጋር መሆኑን መንግስት ስለደረሰበት በአስቸኳይ እንዲያሸሹ መስሏቸዋል። ብሩን ለመውሰድ ብቻ መሆኑን ስነግራቸው እብድ ሆኑ። ምን ጦርነት መጣ? ይህን ያህል ምን ያስቸኩላል? ማታ እስክመጣ ብትጠብቁ ምን ትሆናላችሁ? የልጅ ሥራ አትስሩ። እሳቸውም እንደ ሕፃን ልጅ ተቆጡኝ። ምንም መልስ አልነበረኝም። በሁለት አካባጆች መሃል እንደ ጣሳ ተጨራመጥኩ። ከስድብ የማይተናነስ ጉዳይን እንደ ክሊን ውጪ ብሩን ተቀብዬ ወደ ልጁ ከነፍኩ። ከአንድ ሳምንት በኋላ የኔን ስህተት በመንተራስ ሌላ ቁጣ ከበላይ አካል መጣ። አባል ያልሆነ ሰው ቤት የድርጅቱን ዕቃ እንዳታስቀምጡ የሚል ማሳሰቢያ ለሁሉም አባላት መልእክት መጣ። ይሄ ማስጠንቀቂያ አሁን ትዝ የሚላቸው የኛ ልጆች ካሉ በእኔ የተነሳ መሆኑን እንዲያውቁልኝ እፈልጋለሁ። አንተ እኮ ገና ከመነሻው አንድ ጆንያ ሙሉ የሀባ ጋዜጣ ዱከም ሄደህ አደራ የሰጠ ሰው ነህ። ያውም አገር እንዲያዩ ቤት ውስጥ በገመድ አስረህ ያንጠለጠልክ። ለአንተ ማስጠንቀቂያ መሰጠት የነበረበት ያኔ ነበር። የአባላት የግል ፋይል የሚያዝ ቢሆን ኖሮ ሁለተኛ ጊዜ ስለሆነ ትባረር ነበር ስለው እንባው እስኪወርድ ነው የሳቀው። አሁን ተሳካልህ፣ አገኘኸኝ። ጭራሽ ከዚያ ጋር አያይዤው አላውቅም ነበር። እናልህ ከላይ የተላከው መልእክት አልበቃ ብሎ ጸሐፊዬ በተራው ለብቻዬ ያነጋገረኝ። አባል ያልሆነ ሰው ቤት ብር እንዲቀመጥ አድርገሃል። አባል ቢሆንም እንኳ እቃው እንዲቀመጥ የተፈለገው አንተ ጋ ነው። ማስቀመጥ እችላለሁ ብለህ ነው አደራ የተሰጠህ። ይህ ድርጊትህ ትልቅ ስህተት ስለሆነ ከአሁን በኋላ እንደዛ እንዳታደርግ አይነት ጠንካራ ወቀሳ እንደተላከ ነገረኝ። ላስረዳው ሞከርኩ። ምንድን ነው የምታስረዳው? ምክንያቱን ነዋ። እንደ ሌሎቹ መሰለህ እርጋታ የተላበሰ ጥሩ አድማጭ ስለነበር ድርጊቱን እንደ ትልቅ ስህተት አልቆጠረውም። እናም ተጽናናው። በዚህም ተበራትቼ የድርጅቱን ወቀሳ ከልቤ ሳልቀበለው ቀረው። ድርጊቴንም ቀጠልኩበት። አትለኝም አንተ ያመሃል እንዴ? ምን ያመኛል? ልክ ነበርኩ። ዋናው ምክንያቱ ከኔ በላይ እትየተዋቡን የሚያውቅ ሰው የለም የሚል ነበር። እሳቸው ከኔ በስተቀር ማንም አያውቃቸውም። በድርግ ላይ ከነበራቸው ከፍተኛ ጥላቻ ባለፈ ለኢህአፓ የነበራቸው ክብርና ፍቅር ወደር አልነበረውም። ከጸጥታም አኳያ ቢሆን የእሳቸው ቤት ከእኔ ቤት በጣም በተሻለ አስተማማኝ ነበር። በመጀመሪያ ዕድሜያቸው፣ ቀጥሎ ሴትነታቸው አያስጠረጥራቸውም። ከዚያም በላይ ቤታቸው የደህንነት ሰዎችን ትኩረት አይስብም። በዚህ የተነሳ ራሴ ሙሉ ኃላፊነቴን ወስጄ የድርጅቱን ወቀሳ ችላ ብዬ ማስቀመጥ ካለብኝ አስቀምጥ ነበር። እስክታሰር ድረስም ቀጥዬበታለሁ። በአጋጣሚ እኔ ስታሰር እትዬ ተዋቡ ጋር ምንም ነገር አልነበረም። ምናልባት የሆኑ ወረቀቶች ይኖሩ ይሆናል፣ ረስቼዋለሁ። እትዬ ያለምንም ሳንካ ታማኝነታቸው እስከ መጨረሻው ተወጥተዋል። ሁሉም ነገር አልቆ ታስሬ ከተፈታው በኋላም ወዳጅነታችን ቀጥሎ ነበር። እንደ ስጋ ዘመዴ ነበር የማያቸው። ብዙ ዓመት ቆይተው በህመም ምክንያት አረፉ። ሞታቸውን ቆየት ብዬ ስለሰማው ቀብር ባልደርስም በቤታቸው ሄጄ ከልቤ አለቀስኩ። ነፍሶን በገነት ያርግልን እትዬ። Thank you. ወኝ ሞት
በሳቅ በደስታ ግደሉት
በሐሴት በደልታ ወገሩት
ከአንቺ በታች ቀባት
ተባካችሁ ዘመዶቼ ለሞት የልብልብ አትስጡት
ናቁት አጥናሉት አውግዙት
በሙሾ ግን አትበሉት
በሞቴ እንዳታስደስቱት እንደዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰግዴ ተቀበር ሞቼ
ተሰርቅ ነበር ባትረሱ
በንባውሌን ባታፈርሱ
ተባካችሁ ዘመዶቼ በሳጉዞ ፍታፍቱኝ
በሙሾ ዋይታ አታጅሉኝ እናቴም ፊትሽ አይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፈጅብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ በሐዘን አይላበስ
በሆድሽ ሞት አይጨነስ እንባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁኔን ተቀበሉን ደስታዬን ተካፈሉን
ለንሳ ሞት አይደለም ለፍሳ ረፍት አውቁኝ
በዶርዜስ ክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስልት ይውረድ
ዛፍ ቅጠሉም አብሮስ ኪረድ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናው ሲራቆት
መቃረቢያ ፍንጭ ሲያጣ በእንታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእንታችሁ ግደሉት በዳንኪራችሁ ወገሩት
ካጥንቴ በታች ቀበሩት
ባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ወገሩት
ከአጥንቴ በታች ቀበሩት
ሎሬት ጸጋዬ ገብረ መድህን 1963 ዓመተ ምህረት ጠቅላላ ፕሮግራማችን በዚሁ ይተናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።